ጋቢና ቪኦኤ የአርብ ምሽት የካቲት 18 2014 ዓ ም መሰናዶውን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ከእኛ ጋር ካመሻችሁ ከምትሰሟቸው የወጣት ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ሰርከስ አርቲስት የተለያዩ አይነት ተፍካቶችን ይሰራሉ። ሰርከስ ራሱን ችሎ ጥበብ ነው። የተለያዩ እቃዎች ይጠቀማሉ። ጃግሊንግ ሊሆን ይችላል። ኤሪያ ላይ አየር ላይ በአየር ላይ ሰርከስ መሳል ሊሆን ይችላል። ጂምናስቲክ እና እንቅስቃሴዎችም አሉት። ትሪቶችን ያቀርባሉ። እድሜም ደግሞ ገደብ የለም።
የሰማችሁት የቅኔ ሰርከስ መስራችና ስራ አስኪያጅ የሆነው ወጣት እዮብ ተሾመን ነው። የቅኔ ሰርከስን አመሰራረትና እንቅስቃሴዎች በተመለከተ በምሽቱ ቆይታ አድርገናል። በሌላ ርዕስ ደግሞ ወጣት ቴክኖሎጂ ስራ ፈጣሪም ጋብዘናል።
ሁለት አይነት ነው። አንዱ አውቶማቲካሊ መስራት ይችላል፣ ያለ ሪሞት ማለት ነው። በሶፍትዌር ነው የምንሰጠው ሚሽን። ሁለተኛው ደግሞ ማኑዋል ነው። አጀስት የምናደርገው በእጃችን ነው።
የደምቢዶሎ ዩኒቨርሲቲ መምህር የሆነው መምህር አማኑኤል ባልቻ ነው። የራሱን ጥያራ ወይም ደግሞ ድሮን ሰርቶ አብቅቷል። በስቲ ዙሪያ ከሱ ጋም ቆይታ። በሌላ በኩል ደግሞ የ12ኛ ክፍል መልቀቂያ ፈተናን ወስደው መልካም ውጤት ያስመዘገቡ አመርቂ ውጤት ያስመዘገቡ ወጣት እንግዶችም ይኖሩናል። ከእኛ ጋር ካመሻችሁ እኚህንና ሌሎች ጥንቅሮችን ይዘን አብረናችሁ እንቆያለን። ከእኛ ጋር ስናችሁ ከልብ እያመሰገንን መሰናዶውን በመምራት ኤደን ገረመው፣ በዜናዎቹ ስመኝሽ የቆየ፣ በምስልና ድምፅ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንቆይ ይሆናል። አሁን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት የሴኔጋል ፕሬዝዳንት ማኪ ሳል እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት በጣም ብርቱና አደገኛ ያሉት ዩክሬን ውስጥ የተፈጠረው ሁኔታ አብዝቶ እንደሚያሳስባቸው አስታውቀዋል። ሁለቱ የህብረት መሪዎች ትላንት ማምሻውን በጋራ ባወጡት መግለጫ የሩሲያ ፌዴሬሽንና ሌላ ማንኛውም አካባቢያዊና ዓለም አቀፍ ተዋናይ ዓለም አቀፍ ህግን ያለማቅማማት እንዲያከብር፣ የዩክሬንን የግዛት ጥብቅነትና ብሔራዊ ሉዓላዊነት እንዲያከብር ጥሪ አድርገዋል። የህብረቱ ሊቀመንበርና የህብረቱ ኮሚሽን አክለው ሁለቱም ወገኖች ፈጥነው ተኩስ እንዲያቆሙ፣ ዓለምን ከሁሉ አቀፍ ብጥብጥና መዘዝ ለመታደግ እንዲሁም በዓለም ህዝቦች ሁሉ ስም በዓለም አቀፍ ግንኙነቶች ውስጥም ሰላምና መረጋጋት ሲባል በተባበሩት መንግስታት ስር ያለመዘግየት የፖለቲካ ንግግር እንዲከፍቱ ጥሪ ማስተላለፋቸውን ከህብረቱ ጽህፈት ቤት የወጣው መግለጫ አስታውቋል። ራሽያ በዩክሬን ያካሄደችውን ወረራ ተከትሎ ናይጄሪያ ዩክሬን የሚገኙ ዜጎቿን በልዩ በረራ ለማስወጣት መዘጋጀቷን ባለስልጣናት አስታውቀዋል። ይህ የናይጄሪያ ውሳኔ የተላለፈው ተማሪዎችን ጨምሮ በዩክሬን የሚገኙ ናይጄሪያውያን ችግር ውስጥ መሆናቸውን ገልጸው የድረሱልን ጥሪ ካስተላለፉ በኋላ ነው። የናይጄሪያ የውጭ ጉዳይ ሚኒስትር በዩክሬን የሚገኘው የናይጄሪያ ኤምባሲ የናይጄሪያውያንን ደህንነት ለመጠበቅ ማስተማመኛ እንደሰጣቸው ገልጸው ከሀገሪቱ መውጣት የሚፈልጉትን በጥንቃቄ ማስወጣት የሚቻልበት መንገድ እየተዘጋጀ መሆኑን አስታውቀዋል። በአሁኑ ወቅት 4 ናይጄሪያውያን ተማሪዎች በዩክሬን የሚገኙ ሲሆን የአየር በረራ፣ የባቡር ጉዞም ሆነ የታክሲ አገልግሎት በመቆሙ ምክንያት መንቀሳቀስ ያልቻሉትን ሰዎች የአየር መንገዱ ስራ እንደጀመረ እንደሚያስወጣቸው የናይጄሪያ ባለስልጣናት ቃል ገብተዋል። ራሽያ በዩክሬን ወረራ እያካሄደች ባለችበት ወቅት የሱዳን መሪ ከሞስኮ ጋር ንግግር ጀምረዋል። የምዕራብ ሀገራት ለካርቱም የሚሰጡትን የገንዘብ ድጋፍ ማቋረጣቸውን ተከትሎ የሱዳን ወታደራዊ መንግስት ከራሽያ ድጋፍ ለማግኘት እየጣረ ነው። በብዙዎች ዘንድ ሄመዲቲ በሚል ስማቸው የሚታወቁት የሱዳን ጀነራል መሐመድ ሐምዳን ዳጋሎ ማክሰኞ ዕለት ራሽያ በዩክሬን ላይ ጥቃት ለመሰንዘር እየተዘጋጀች ባለችበት ወቅት በሞስኮ ተገኝተው ከራሽያ ጋር ሊኖራቸው ስለሚችል የሁለትዮሽ ግንኙነት ተነጋግረዋል። የኢኮኖሚ ተንታኞች የሄሜዲ በሞስኮ መገኘት ሱዳን ያለችበትን የኢኮኖሚ ችግር እንደሚያሳይና ዩናይትድ ስቴትስ እና የምዕራብ ሀገራት የገንዘብ ድጋፍ ማቆማቸውና ሱዳን የነበረባት ዕዳ እንዲሰረዝ የወሰኑትን ውሳኔ መሻራቸውን ተከትሎ ችግሩ እንደተባባሰ ይገልጻሉ። ራሽያ በቀይ ባህር ላይ የባህር ኃይል ለመገንባት ከቀድሞ የሱዳን ፕሬዝዳንት ኦማር አልበሽር ጋር የነበራት ስምምነት ባሽር ከስልጣን ከተነሱ በኋላ እንዲቆም ተደርጎ የነበረ ሲሆን ከመፈንቅለ መንግስቱ በኋላ ስልጣን የተቆጣጠሩት ወታደራዊ አመራሮች ስምምነቱ እንደገና ሊቀጥል እንደሚችል አመላክተዋል። ሩሲያ ዩክሬንን በመውረሯ ምክንያት ዩናይትድ ስቴትስ በሩሲያ ባንኮችና ከበርቴዎች ላይ ተጨማሪ ማዕቀቦች መጣሏንና ተጨማሪ ወታደሮችን ወደ አውሮፓ እየላከች መሆኗን አስታውቃለች። ፕሬዝዳንት ጆ ባይደን ትላንት ከሰዓት በኋላ ዋይት ሃውስ ውስጥ ባደረጉት ንግግር ሀገራቸውና አጋሮቿ የሩሲያን በዓለም አቀፍ ምጣኔ ሀብት ውስጥ የመሳተፍ አቅም ለመገደብና ሞስኮ ለጦሯና ጦሯን ለማሳደግ የምታውለውን ገንዘብ ለማሳጠር ያስችላሉ ያሏቸውን እርምጃዎች ዘርዝረዋል። እነዚህ እርምጃዎች በአሜሪካውያን ላይ ለተወሰነ ጊዜ የኢነርጂ ዋጋ ንረት ሊያስከትሉ እንደሚችሉ ፕሬዝዳንቱ ጠቁመው ይህ የሀገራቸውን መርሆች ጠብቆ ለማቆየት የሚከፈል ዋጋ መሆኑን አመልክተዋል። አሜሪካ ሁከተኞችን ትጋፈጣለች፣ ለነጻነት እንቆማለን፣ እኛም ለት ይህንን ብለዋል ፕሬዝዳንቱ። በፕሬዝዳንቱ ትእዛዝ 7000 የሚሆኑ ተጨማሪ የዩናይትድ ስቴትስ ጦር አባላት ወደ አውሮፓ እየሄዱ መሆናቸውን የመከላከያ መስሪያ ቤቱ አስታውቋል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኤደን ልመልሳችሁ።
ስመኝሽ የቆየን ለአርብ ምሽት ዜናዎቿ እናመሰግናለን። ለዕለት ወደ ያዝናቸው አብይ ወደሆኑ ርዕሶች እንሻገር። ሰርከስ ከተመሰረተ 2 አመታትን ያስቆጠረ የሰርከስ ቡድን ነው። ቡድኑ በአዲስ አበባ ዞማ ሙዚየም ግቢ ውስጥ በሰርከስ ጥበብ ወጣቶችና ታዳጊዎችን በማሰልጠን በአካል ብቃትና በተለያዩ ኪነ ጥበባዊ እውቀቶች እንዲበለጽጉ በማድረግ ላይ ይገኛል። ከቡድኑ መስራቾች መካከል ከሆነውና የቡድኑ ስራ አስኪያጅ እዮብ ተሾመ ጋር ቆይታ አድርጌ ነበር። ቆይታችን እዮብ ስለ ቡድኑ አመሰራረት ከሚያስረዳበት ይጀምራል።
ከቅኔ ሰርከስን ከጓደኛ የሽመልስ ጌታቸው ይባላል። የሰርከስ አርቲስት የሰርከስ ባለሙያ ብቻም ሳይሆን የፊልም ባለሙያም ነው። የተለያዩ ፊልሞችን ዳይሬክት ያደረገ አሁንም ደግሞ የተከታታይ ቲቪ ፕሌዎችንም ዳይሬክት ያደርጋል እና ከሱ ጋር ነበረ ቅኔ ሰርከስን የመሰረት ነው። ከሱ ጋር 10 አመት በላይ አንድ የሰርከስ ተቋም ውስጥ እንሰራ ነበረ። እዛ በነበርንበት ሰዓት ደግሞ ለከዙ ወይ ደግሞ የሰርከስ እጅታችን ተመሳሳይ ነበረ። ሰርከስ ለማህበረሰባዊ ለውጥ የሚያመጣበት የሰርከስ አርቱ ህይወታችን ላይ ያሳድራል ብለን የምናስበው የሰርከስ አርቱን በመጠቀም ደግሞ መፍጠር የምንፈልገው ነገር ሀሳባችን እንጋራ ነበረ። የኔም ሀሳብ የሱም ሀሳብ እና ብዙ ጊዜ ሰርከስን ስንሰራ ወይ ከማህበራዊ ድረገጽ ላይ ዩቲዩብ ላይ ወይ ደግሞ ከተለያዩ አለማቶች መጥቶ የሚያሰሩን ሰዎች የሚሰጡንን ነገር ነበረ ወስደን የምንሰራ ወይ ደግሞ የምናቀርበው እና ወደ ተለያዩ አለማቶችም ይህን ሙያችንን ለማቅረብ ስንሄድ እነሱ ያላቸውን ነገር ነው የምናቀርበው። ምናልባት ሙዚቃውና ልብሱ የኛ ይሆናል እንጂ የምንሰራው ነገር ቀለሙ የእነሱን ቀለም ነው የሚመስለው እና ለምን የራሳችንን ምንነት በሰርከስ ውስጥ አንፈልግም የሚል ሀሳብ ነበረን። እና አንደኛው ደግሞ የቅኔ ለመፈጠሩ ሀሳብ የሆነን ብዙ ጊዜ የሰርከስ አርቲስቶች ገበያውን ወይ ደግሞ የሰርከስ ችሎታችንን ለመሸጥ ስናስብ ውጭውን ነው የምናስበው። ይሄንን ነገር ማስቀረት ነበር። ያ ማለት ነው ውጭ ሀገር መሆን ማማተር ሳይሆን ለሰርከስ ጥበቡ አገር በቀል የሆነ የገቢ ምንጭ መፍጠር፣ ማህበረሰባችንም ሰርከሱን እያደነቀ እየተዝናና የመግዛት ባህሉን እንዲያዳብር፣ እኛም ደግሞ ማህበረሰባችን ምን ይፈልጋል፣ ምንድን ነው ላይክ መዝናኛ ላይ ምንድን ነው የቀረው፣ በሰርከሱ ምን ማድረግ እንችላለን የሚለውንና አገር በቀላዊ የሆነ የገቢ ምንጭም ለመፍጠር ነው።
ሰርከስ ቀላል ጥበብ አይደለም። ቦታ ይፈልጋል፣ ማቴሪያል ይፈልጋል። ከዛ ደግሞ ከልጅነት ጀምሮ ታዳጊ የሆኑ ወጣቶችንም ይዞ ማሳደግ የሚጠይቅ ስራ ነው እና እነዚህ ነገሮች እንዴት ነበረ ማሸነፍና መውጣት የቻላችሁት?
እርግጥ ልክ ነገር ነው ያልሽው። ለሰርከስ አርቱ ወይ ደግሞ ለሰርከስ ጥበቡ በጣም አስቸጋሪ ሆነው ተሟላ ቦታ ማግኘት ነው ከባዱ ነገር። የሚሰሩ ሰዎች አለን፣ ወጣቶች አሉ፣ ልጆች አሉ፣ የሚሰለጥኑ ኦዲየንሱ አለ፣ ማየት የሚፈልግም አለ። ግን ችሎታችን ለማዳበር የምትሆኝበት ቦታ የለም እና አብዛኞቹ የሰርከስ ተቋማቶች ያሉት በወጣቶች መካከል ነው። የተለያዩ ወረዳዎች ደግሞ ከተማዎች ላይ ባሉት ወረዳዎች ነው የሚሰሩት። እሱ ደግሞ የሰርከስ ማዕከሉን እሳቢ ባደረገ አይደለም የተገነባው እና ይሄ ነገር አስቸጋሪ ነው። እነዚህ ነገሮች እንዳሉ ሆኖ ቅድም እንደነገርኩሽ እኛ ከዚህ በፊት ስሙንም መጥቀስ እፈልጋለሁ ስካት ሰርከስ የሚል ተም ውስጥ ነበረ። ላይክ እኛም አንዱ ፓርት ነን የስካት ሰርከስ እዛው ነበርና አቶ ቦታ ተከራይተን ነበር እዛም በነበረን ሰዓት ለሰርከሱ መፈልጠኛም ለልጆች ማስተማሪያም ማቅረቢያም ቦታ ተከራይተን ነበር የምንቆየውና ግን አሁን ደግሞ ወደ ቀኔ ሰርከስ ልመጣ እነዚህን ችግሮች የነበሩብን ችግሮች የቤት የቦታ የገቢ ምንጮቻችንም እነዚህን ሁሉ አስበን ነው ወደ ቀኔ ለመፍረት ያሰብነውና በመጨረሻ ማጋጣሚ የዞማ ሙዚየም መስራችና ዋና ስራ አስኪያጅ መስከረም አስፈግድ ጋር ሄድኩኝና ይህንን ሀሳቤን ሼር አደረግኳት። እሷም በሚገርም ሁኔታ ላይክ ባልጠበቅኩት መንገድ ሀሳቤን ገዛችው፣ በጣም ወደደችው። ሰው ምን ማድረግ እንችላለን አልንና እኛም እነሱም ኮላቦሬት አድርገን ቦታውን ስታብሊሽ አድርገን እንዴት እንደምንሰራ ከተወያየን በኋላ አሁን ቅኔ ሰርከስ ያለበትን ቦታ አብረን ዞማ ሙዚየም ውስጥ እሷ ቦታውን ሰጥታን አብረን ኮላቦሬት አድርገን ወጪውን ሼር አድርገን እነሱ ግን የበለጠው ነው ሼር አድርጋ ደግሞ እሷ ይህን አብረን ቦታ ገንብተን ነው እየሰራን ያለ ነው።
ሰርከሱን የሚሰሩት ወጣቶች ታዳጊዎች ከስንት ዓመት እድሜ ጀምሮ ነው? ምን አይነት እንቅስቃሴዎችና ስልጠናዎችስ ነው የሚያገኙት?
የሰርከስ አርቱ የተለያዩ አይነት እንቅስቃሴዎችን ይሰራሉ። ሰርከስ ራሱን ችሎ ጥበብ ነው። የተለያዩ እቃዎችን ይጠቀማሉ። ጃግሊንግ ሊሆን ይችላል። ኤሪያ ላይ አየር ላይ በአየር ላይ ሰርከስ መስራት ሊሆን ይችላል። ጂምናስቲክ መሳይ እንቅስቃሴዎችም አሉት። ትሪቶችን ያቀርባሉ። እድሜም ደግሞ ገደብ የለም። ላይ ከሰባት አመት ጀምሮ እስከሚፈልጉት ድረስ አቅማቸው እስከፈቀደ ድረስ እና ፍላጎታቸው እስካለ ድረስ የእድሜ ገደብ የለውም። በዚህ እድሜ ውስጥ ሁሉ የሰርከስ አርትን መስራት ይቻላል።
እነዚህን ወጣቶች በምን መልኩ ነው የምትመለምሏቸው?
ዋናው ፍላጎት ነው። ያው እኛ ስንሰራ ያሉ እኛ ትሪት ስናቀርብ በተለያየ ቦታ ያገኙናል። እኛም እንዴት እንደሚሰራ ምን እንደሆነ አንዳንዴ ሰርከስ ሲባል ሰዎች የሚሰሩትን ነገር ሰው ይቻላል ወይ ድንጋጤ ፍርሃት አለ። ካወቁትና ከነገርናቸው በኋላ ግን በብዛት ፍላጎት ነው የሚመጡት። እኛ ጋር ሲመጡ እኛ ደግሞ ያሉትን መረጃዎች ከሰጠናቸው በኋላ በዛ መሰረት እድሜያቸውን የአካል ብቃታቸውን አይተን እንመለምላቸዋለን። የሰርከስ ጥበብ ውስጥ ግን አሁን የአካል ብቃታቸውን መልምለን እንዲስል ምንም አይነት መስፈርት የለውም። ማንኛውም ሰው የሆነ ሰው ሁሉ መስራት ይችላል። ሁሉም ሰው ባለው አካሉ ባለ አእምሮ መስራት የሚችልባቸው እቃዎች ስላሉ እነዛን ተጠቅሞ ይሰራል። ዋናው ግን ፍላጎትና እኛ የምንመድበውን ጊዜ መጠቀም ከቻለ ሁሌም በነዛን መንገድ ነው መስፈርቱን የምንሰጠው። ሰርከስ በባህሪ የሰርከስ አርት ፉክክር የሌለበት የጥበብ አይነት ነው።
እንግዲህ አሁን ይሄ ሰርከስ በጣም የህዝብ ቁጥር እየጨመረ ያለበት ወቅት ላይ ነው ያለነው። በዛ ላይ ደግሞ ኢትዮጵያም እንደ ሀገር የወጣቶች ሀገር ናት እና ግን ደግሞ ተመጣጣኝ የሆነ የረፍት ጊዜ ማሳለፊያ ወይም ደግሞ አይምሮና ስነ ልቦናን የሚገነቡ ነገሮች የሉም ይባላሉ። ከዛ አንጻር ሰርከስ በአጠቃላይ ምን አይነት አስተዋጽኦ አለው ትላለህ?
ልክ ነሽ። አብዛኛው ሰርከስ ባለሙያውንም ካየሽ እድሜው ከአስር እስከ 30-35 ያሉት ወጣቶችን ያቀፈ ነው በብዛት ያለው። ከተማችን ውስጥም ደግሞ አዲስ አበባ ላይም በጣም እየፈላ ያለ የሰርከስ ተቋማቶች አሉ። ግን እንደ ሰርከስ ባለሙያ ብዛትና ለሀገር ወይ ደግሞ ለከተማችን እያበረከትን እንዳለው አስተዋጽኦ የስራ ዘርፍ አይደለም። ጉልበታቸውን አቅማችን አጥቶ ሀገርንም ወክሎ ሲሄዱ እዚህም ሀገሩ ስንሰራ በጣም ብዙ ተግዳሮቶችን አልፎ ነው እና እንደ መንግስት ወይ ደግሞ እንደ ከተማ መስተዳደር የሚሰጠው ትኩረት በጣም አናሳ ነው። ይህንን ስል ደግሞ ተቀባይነት እንኳን የለም። ሰርከስ ምንድን ነው ብለው እንኳን ሊገልጽ የሚችል ህጋዊ እንትን የለን። አሁን ብዙ ጥረቶች አሉ። ሰርከስ አርት ነው፣ ስፖርት ነው፣ ሁሌም ትግል ላይ ያለ ነው። እኛ አርት ነን እንላለን፣ መንግስት አንዳንዴ ስፖርት ነው። ማን ይውሰድ? ባልና ቱሪዝም ይውሰድ ወይስ ስፖርት ስሪሁን? ብዙ ትግሎች አሉብን እና ግን ከሌሎቹ ዘርፎች ባልተናነሰ መንገድ ወጣቶችን አቅፎ በስነ ልቦና በኢኮኖሚም እያገዘ ያለ ወይ ደግሞ እየፈጠረም ያለ ዘርፍ ነው የሰርከስ ዘርፍ። እነዚህ ቦታዎች ላይ ነው የሰርከስ አርቱ ልጆችን በጣም በሚያዝናና አይምሯቸውን ፈታ እያደረገ እስኪል እየጨመሩ ራሳቸውን እያዳበሩ ይህንኑ ደግሞ ወደ ገንዘብ ምንጭነት እየቀየሩ ማህበረሰባቸውንም ወጣቶችንም እየለበሱ ያሉትና አይ ቲንክ መንግስትንም እያገዝን ያለን ተቋም ይመስለኛል። ከዚህ ተጨማሪ ደግሞ ስለ ሰርከሱ ትንሽ ማለት እፈልጋለሁ። ቅድም እንዳልኩሽ ይሄ ስራ ዘርፍ ግን በሚፈልገው መንገድ ወይ ደግሞ እኛ እንደዚህ ነን ብለን በመረጥነው መንገድ አይደለም እየኖረን ያለ ነው። ይህ ማለት ምን ለማለት ፈልጌ ነው? ሰርከስ ጥበብ ነው። እኛ ደግሞ የአርቲስቶችንን ብለን ነው ራሳችን የምንጠራ፣ የጥበብ ባለሙያዎችንን ብለን የምንጠራው እና ይህንን ህጋዊ እውቅና የሚሰጡ ተቋሞች ደግሞ አይ ስፖርት ነው እንዲ እያለ ላይክ ብዙ መንገላታቶች አሉ እና ለዚህ ዘርፍ ብዙ ትኩረት ቢሰጥና ቢታይ ለማህበረሰባችንም፣ ለእኛም፣ ለሰሪዎቹም፣ ለሀገርም ጥሩ ጥቅም ስለሚሰጥ ይሄንን የሚመለከተው አካል ቢያንስ ቢያየን የሚል ሀሳብ አለኝ።
ዮብ ተሾመ የቅኔ ሰርከስ መስራችና ስራ አስኪያጅ፣ ለቆይታችን በጣም አመሰግናለሁ።
እኔም አመሰግናለሁ ኤደን ስላገኘሽኝ።
ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሬዲዮ ቴሌቪዥን፣ በቪ አምሃሪክ የፌስቡክ ገጽና ድረ ገጾች ላይ እንዲሁም ደግሞ በሳተላይት ኢትዮ ሳት ላይ ታገኛችኋላችሁ። ከእኛ ጋር ስለሆናችሁ እናመሰግናለን። በኮቪድ-19 ተጽዕኖ ምክንያት በ2013 ዓ.ም ውስጥ መውሰድ የነበረባቸው የ12ኛ ክፍል ሀገር አቀፍ ፈተና ከወራት በፊት ተፈትነው አመርቂ ውጤት አስመዘገቡ ተማሪዎች መካከል ጥቂቶቹን አነጋግረናል። ዘጋቢያችን ፀሐይ ዳምጠው ተማሪ ሲፈን ፊጣን እና ተማሪ ኮኬት ተስፋይን አነጋግራ ተከታዩን አሰናድታለች።
በኢትዮጵያ በኮቪድ-19 ተጽዕኖ እንዲሁም በሀገሪቱ በተፈጠረው የሰላም ችግር ሳቢያ የትምህርት ጊዜ መዛባቱን ተከትሎ በ2013 ዓ.ም ውስጥ መሰጠት የነበረበት የ12ኛ ክፍል ሀገር አቀፍ ፈተና ከወራት በፊት ለ12ኛ ክፍል ተማሪዎች መሰጠቱ ይታወሳል። የፈተናውም ውጤት ከቀናት በፊት ታውቋል። አንዳንድ ተማሪዎችም ጥሩ ውጤት አስመዝግበዋል። ተማሪ ሲፈን ፊጣ ከኦሮሚያ ልማት ማህበር አዳማ ቅርንጫፍ ወይም ኦዳ ተብሎ ከምታወቀው አዳሪ ትምህርት ቤት የሂሳብ ትምህርት 100% በማምጣት በአጠቃላይ ከ600 ውስጥ 542 ውጤት በማምጣት ቀዳሚ ሴት ተማሪ ሆናለች። ሲፈን ለውጤቱ እንዴት እንደበቃችም ለጋቢና ቪኦኤ ተናግራለች።
ትምህርት ቤት ሳልገባ መጀመሪያ ማለት ነው በጣም ትልቅ ፍላጎት ነበረኝ እዛ ለመግባት። እዛ ከገባሁ በኋላ ደግሞ ሙሉ በሙሉ ፎከሴን ትምህርቴ ላይ ነው ማድረግ የራሴን አሳመንኩ። ከዛ እንደገባሁ ሁሉም ነገር ፋሲሊቲ ስላለ አስተማሪዎች በቂ ነው፣ በጣፋ ላይብረሪውም አሪፍ ነው፣ ሁሉም ነገር አሪፍ ነው። በዛ የተነሳ በቃ ራሴን አሳምኜ ወደዛ ገባሁኝ። ክላስ ውስጥ በደንብ ነው የማዳምጠው፣ ያልገባኝም ደግሞ አላልፍም፣ እዛው ነው የምጠይቀው። ምናልባት ጊዜ ካልበቃ ጄ ስታፍ አግኝቻቸው ጠይቃቸዋለሁ። ከዛ ደግሞ ከክላስ ስመለስ ትንሽ ረፍት ከወሰድኩኝ በኋላ ወደ ላይብረሪ ሄጄ የተማርኩትን በዛው ቀን አነባለሁ እና አጋዥ መጽሐፎችን እጠቀማለሁ።
ተማሪ ኮኬት ተስፋዬ የፊዚክስ ትምህርት ውጤትን 100% በማስመዝገብ አጠቃላይ ከ600 548 ነጥብ አምጥቶ በቀዳሚነት ከምትጠሩት ተማሪዎች መካከል መሆኑን ገልጸዋል። ኮኬት በዓላማ የመጽናት ውጤት ጣፋጭ ነው ሲል ተናግረዋል።
ትምህርት በጣም አስፈላጊ ይሆናል። እንደኛ ባሉ ሀገራት ደግሞ ትምህርት በጣም ትልቁን ድርሻ ይዛልና ዓላማችንን ለማሳካት ወይም ትልቅ ቦታ እንድደርስ ትምህርታችን ላይ ልዩ ትኩረት ሰጠን መማራችን በጣም አስፈላጊ ስለሆነ ለትምህርት ልዩ ቦታ ሰጠን። ምንም ችግር ቢፈጠር ምንም የሚያግደን ብዙም ነገር ቢኖር እንኳን ለትምህርት ልዩ ቦታ ሰጠን ብንሰራ አሪፍ እናወራለሁ። ወደፊት ሲቬንጅን የማጣት ቅዳለኝ ያው ይሄን የሆነው ለቆሻሽ ልዩ ስቅራለኝ ና የተለያዩ ትላልቅ ግድቦች፣ ትላልቅ ግንባታዎችን ለመኛ ግንባት ልዩ ፍላጎት አለኝ ና ወደፊት ትልቅ ኢንጂነር ለመሆን እቅዳለሁ።
በተለይ ወጣቶች በወጣትነት እድሜ ላይ እያሉ የወደፊት ህይወታቸውን የሚወስኑበት ጊዜ በመሆኑ አላማ ሊኖራቸው ይገባል ስትል ተማሪ ሲፈን ትመክራለች።
አላማ ሊኖራቸው ይገባል። አንድ ነገር ለማድረግ አላማ ከኖረ ያ አላማ ጋር ለመድረስ ምንም ነገር ይደረጋል ማለት ነው። አሁን እኔ እንደዚህ ነው የመጣሁት፣ አላማ ስላለኝ እዛ ጋር መድረስ አለብኝ ብዬ አስቤ የማደርጋቸው ነገሮች ነበሩ። ለምሳሌ በትምህርቴ ትልቅ ደረጃ ላይ መድረስ ስለምፈልግ በትምህርቴ ላይ ፎከስ ማድረግ እንዳለብኝ ስላወቅኩኝ ትምህርትን በተመለከተ ብዙ ነገሮችን አጠናለሁ። የክላሱንም ወደፊትም ይጠቅመኛል የምለው ነው፣ አእምሮን ያሳድጋል የምለውን አጠናለሁ ማለት ነው። ወደፊት ሶፍትዌር ኢንጂነሪንግ ነው የማስፈልገው። አለማችን ላይ ቴክኖሎጂ እየተስፋፋ ነው። ሀገራችን ደግሞ ከነዚህ ካደጉት ሀገራት ዘርፍ አልቆመችም በቴክኖሎጂ ዘርፍ ማለት ነው። እኔ ደግሞ ኋላ ያሉንም እነሱንም ረድቼ ማለት ነው ከፊት ያሉትን ደግሞ እያየው ከነሱ እየተማርኩኝ አብረን ሆነን ሀገራችን በቴክኖሎጂ እንድታድግ ማድረግ ነው የምፈልገው።
ተማሪ ኮኬት ለዚህ ውጤት ያበቃውን የአጠናን ስልትና የጊዜ አጠቃቀም መሆኑን ስናገር
የአጠናን ሁኔታ ከምንም በላይ የራሴ ነው ይዛለሁ። ያሉን ጥያቄዎች ደግሞ ጽፌ ከአስተማሪ ጋር መካከልበታለሁ። ከተቻለ ሁኔታ ደግሞ ያንን ነገር ተረድተዋል ብዬ የማስባቸውን ልጆች ጠይቃለሁ። እና ለሮሪ ደግሞ ጊዜን ሰጥቼ ማታም ቆይቼ በጣም አጠናለሁ። የጠቀሙ ሽቶች ናቸው ያስባል።
ተማሪዎቹ ለሌሎቹ ወጣቶች ባስተላለፉት መልእክት የህይወት መንገዳቸው የተቃና ማድረግ የሚችሉት ባሉበት የስራ መስክም ሆነ ትምህርታቸውን የጸና አላማ ማንገብ ሲችሉና ለአላማ ስኬት ደግሞ የቻሉትን ሁሉ ሲያደርጉ ነው ሲሉም መክረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ባለፈው ሳምንት የደንቢ ዶሎ ዩኒቨርሲቲ መምህር የሆነው አማኑኤል ባልቻ የራሱን ሰው አልባ ጥያራ ወይም ደግሞ ድሮን ሰርቶ ማብረሩን አስታውቋል። መምህር አማኑኤል ይህንን ያደረገው ድሮን ለመስራት ከሰባ በላይ መጽሐፍትን በማንበብ እንዲሁም ደግሞ የተለያዩ ቪዲዮዎችን በመመልከት መሆኑን ለጋቢና ቪኦኤ አስታውቋል። ናኮር መልካ ነው ያነጋገረው። መምህሩ ራሱን በማስተዋወቅ ይጀምራል።
አመሰግናለሁ። እኔ አማኑኤል ባልቻ እባላለሁ። ሌክቸረር ነኝ ከደምብሎ ዩኒቨርሲቲ። ደምብሎ ዩኒቨርሲቲ ነው የተማርኩት። ሁለተኛ ደረጃ ደግሞ ቤተል ኢቫንጀሊካል ሴኮንደሪ ስኩል ይባላል፣ እዛ ነው ተማርኩት። ከዛ በኋላ ወደ አርባ ምንጭ ዩኒቨርሲቲ ሄጄ ሜካኒካል ኢንጂነሪንግ ዲፓርትመንት ተምሬ ከዛ በኋላ ወደ ደጀን አቪዬሽን ኢንዱስትሪ የሚባል አለ ሜቲክ ስር የሚተዳደር እዛ ቢሾፍቱ ገብቼ አራት አመት ከሰራ በኋላ ወደ ደምቢዶሎ ዩኒቨርሲቲ መጣው ማለት ነው። ስራ ላይ እኔ ድሮን ሰርቻለሁ። ድሮኑ ሁለት አይነት ነው፣ ፊክስድ ዊንግ እና መልቲኮፕተር የሚባል አለ። መልቲኮፕተር ማለት ሶስት በላይ ማለት ነው። እኔ የሰራሁት አራት ፕሮፔለር ያላቸው ናቸው። ሁለት አይነት ነው። አንዱ አውቶማቲካሊ መስራት ይችላል ያለ ሪሞት ማለት ነው። በሶፍትዌር ነው የምንሰጠው ሚሽን። ሁለተኛው ደግሞ ማኑዋል ነው፣ አጀስት የምናደርገው በእጃችን ነው። ያኛው ከመሬት የምነሳው መሬት ላይ በጣም 30 ሜትር በላይ ተንደንድሮ ነው። በብዙ ፕሮፔለር የሚሰሩ ደግሞ በፕሮፔለራቸው ነው ቴክ ኦፍ ማድረግ የሚችሉት።
ክብደታቸው ምን ያህል ይሆናል? ከምንድን ነው የሰራሃቸው?
አንዱ 2.3 ነው፣ አንዱ ደግሞ 2.1 ነው፣ ኪሎግራም ነው።
ጥሩ። በምንድን ነው የሚበሩት? በኤሌክትሪክ ነው የሚጠቀሙት ወይስ በነዳጅ ነው የሚጠቀሙት ወይስ በባትሪ?
በነዳጅ የሚጠቀሙ አሉ። እኔ ግን የሰራሁት በባትሪ የሚሰሩ ናቸው። ባትሪው ምንድን ነው? ከሌላ ባትሪ በጣም ይለያል። ሊፖ ባትሪ የሚባል አለ። ሊቲየም ፖሊመር ኬሚካል ማለት ነው።
ምንድን ነው ያነሳሳ ድሮኖቹን ለመስራት? ለወደፊቱ ምናልባት ለህብረተሰቡ፣ ለአካባቢ ወይ ደግሞ ለሀገር የሚጠቅሙት ነገር ይኖር ይሆን?
ያነሳሳኝ የእርሻ ቦታ አለ እኛ ጋር ዩኒቨርሲቲ፣ በጣም ሰፊ እርሻ ቦታ አለው። እሱን ፊቸሪቲን የአግሪካልቸራል ድሮን ለመስራት ነው ያሰብኩት። ለዛ ነው እሱን ሰራሁት። ፊክስድ ዊንጉን ደግሞ ፈርስት ፌዝ ይሆንልኛል ብዬ ነው ሰራሁት። ፈርስት ፌዝ፣ ሴኮንድ ፌዙ ትልቅ ኤርፕሌን ነው መስራት የምፈልገው።
በዚህ በመጀመሪያው ዙር አነስተኛውን አሳይተ በሚቀጥለው የተሻለ ለመስራት።
ትክክል ትክክል። ሞዴሉ መስራት አለብህ። አሁን ለምሳሌ ዝም ብለህ ምንም ሳትሰራ ኤርፕሌን እሰራለሁ ብለህ ከተነሳ ማንም አያምንም፣ ማመንም የለበትም። እሱን ሰርተህ ሞዴሉን ሰርተህ ከበረረ በኋላ ያ ድርጅት ወይም ደግሞ ያ ዩኒቨርሲቲ የምጠየቀው ብዙ ባጀት ነው የምፈልገው። ብዙ ኮምፖነንቶች ከውጭ ነው የምታመጣው። ያንን ሰው ያንን ድርጅት ማሳመን አለብህ። ካመነ በኋላ ደግሞ ያንን ባጀት ይሄ ሰው ይሄንን መስራት ይችላል ብሎ ያንን ባጀት ሊሰጥ ይችላል ማለት ነው። ለዛ ብዬ ነው።
አገልግሎቱ ለምንድን ነው የሚሆነው?
አገልግሎታቸው የሁለቱ ፊክስ ዊንጎች ለጊዜ አገልግሎት አይሰጡም፣ ማለት ማብረር ብቻ ነው። ግን በቀላሉ በሰርቮ ሞተር የሆነ ነገር እንዲከፈት እንዲዘጋ ማድረግ ትችላለህ። ውስጥ ጨምረህ አየር ላይ ከወጣ በኋላ ያን ሰርቮ ሞተሩን ኦን ስታደርገው ይከፍታል። ለምሳሌ ኮንግራጁሌሽን የሚባሉ እንደ ቢዝነስ ካርድ መጣል ይችላል ማለት እንደዛ ፕሮግራም ላይ አሁን
በአንዴ ለብዙ ሰዎች ማደል።
አዎ መጣል ይችላል። እስከ 100-150 ትናንሽ የቢዝነስ ካርዶች ቢዝነስ ካርድ የሚመስሉት መበተን ይችላል።
አሁን ለወደፊቱ እነዚህ መጠናቸውን ከፍ አድርገህ ሰርተህ የተሻለ አገልግሎት እንዲሰጡ ለማድረግ ያቀድከው ነገር አለ? እስቲ በዛው የወደፊት እቅድህንም አጠር አድርገህ ንገረኝ።
አዎ በጣም በጣም አለ። መጀመሪያ እዛ ዩኒቨርሲቲ ስገባ የአግሪካልቸር ሎን ፕሮፖዛል ሰርቼ ነበረ እና እሱ ትልቅ ነው። ከሶስት ሊትር እስከ 20 ሊትር የሚይዙ ድሮኖች አሉ። ለአግሪካልቸራል
ለግብርና አገልግሎት
ለግብርና እንዲሁን ማለት ነው። 6 ሊትር ኬሚካል ይዞ ምበር ተሰራ በቂ ነው። የራሱ ሎድ አለ። አሁን የራሱ ሎድ
አራት ኪሎ ግራም ከሆነ አሁን 10 ኪሎ ግራም መነሳት ይዞ መነሳት አለበት ማለት ነው። እሱ ነው አሁን እኔ ያቀድኩት። ሁለተኛ ደግሞ ፓብሊክ አናውንስ ድሮም ይባሉ አሉ፣ ፒኤ ድሮም ይባሉ አሉ። በመኪና ሄደ ሰውን ከመጠራ በስፒከር ከመጠራ በድሮ መጥራት ይችላል።
ምንድነው ያረከው? ምን ያህል ጊዜ ወሰደብ? ምን ያህል ጥረት ጠየቀ? ወጣቶች ካንተ ምን ይማራሉ? ለወጣቶች የምታስተላልፈው መልእክት ካለ ማለት ነው።
ብዙ መጻፎች፣ ብዙ ዩቲዩብ ላይ ብዙ ቪዲዮዎች አይቻሉ። ለምሳሌ አንዳንድ በእያንዳንዱ ድሮን ያለ ያ ድሮን ላይ ያለው ኮምፖነንት ቢያንስ ያንዱን ኮምፖነንት 15 ቪዲዮዎችን አይቻለሁ ብዬ አስባለሁ። 300 ቪዲዮዎች በላይ አይቻለሁ ይህንን ድሮን ለመስራት። 70 የሚሆኑ አጫጭርና ትልቅ ሰፊ መጽሐፎች PDFዎች በቃ እንደፈለክ ታገኛለህ። ማለት ያለኝ ምን አይነት ነገር ነው መስራት የምችለው ብለህ አስበህ ከዛ በኋላ መጥናት ኮንፊደንስ እስከምታገኝ ድረስ በቃ ይህንን ነገር መስራት ይችላል እስከምትደርስ ማለት ነው። ኮምፖነንቶቹን አግኝተህ ምንም ታሰራ አጥንተህ ሁሉም ነገር ቪዲዮ ላይ አይተህ አሁን ዩቲዩብ የፈለከው ነገር አለ። ስለዚህ ያንን ነገር መጀመሪያ ማወቅ ከዛ በኋላ ሞዴሉን መስራት ትክክል ነው ብለህ ሰርተህ ትክክል ላይሆን ይችላል ስጨርስ። ከዛ በኋላ አሁን ደግሞ እሱን ሰብረህ አንደኛ ጊዜ ይነገላል፣ ሁለተኛ ኮስትን ብዙ ያወጣል። ስለዚህ እሱን ይቀንሳል። እንደዛ ስታረክ ሞዴሉን መስራት ሞዴሉን ከሰራ በኋላ ወደ አክቹዋል መሄድ እንደዛ ነው መልእክት ያለኝ።
በመጨረሻ ማለት የምፈልገው ነገር ካለ
ዩኒቨርሲቲ ማመስገን እፈልጋለሁ፣ የኔ ቤተሰቦች ማመስገን እፈልጋለሁ፣ እኔን ያገዙ ሐሳብ ያገዙ በሁሉም ነገር ያገዙን ማመስገን እፈልጋለሁ፣ እግዚአብሔርም ማመስገን እፈልጋለሁ።
የደምቢዶሎ ዩኒቨርሲቲ መምህር አማኑኤል ባልቻ በጋቢና ቪኤስን በጣም አመሰግናለሁ።
እኔ በጣም አመሰግናለሁ።
ከጋቢና ቪኦኤ ጋር ናችሁ ያላችሁት። ተከታዩ ዘገባ ደግሞ ወጣት ሴቶችን በትምህርትና በስራ በማማለል በአፍሪካ ስለሚካሄዱ ህገ ወጥ የወሲብ ባርነት ላይ ያተኩራል። የቲሞቲ ኦቪዙ ዘገባ ቀጥሎ ይቀርባል።
እንደ አውሮፓውያን አቆጣጠር በ2014 ዓ.ም ላቲፋ አዮዴሌ በአንዲት ሴት ዘመዷ አማካኝነት በማሌዥያ ትምህርቷን እንድትቀጥል ግብዣ ደረሳት። ይሄ ህይወቴን በበጎ ይቀይረዋል ያለመችው ጉዞ ታዲያ ሙሉ ለሙሉ አጥፍቷት ነበር። ማንነቷን ለመደበቅ ስት በዚህ ቃለ መጠይቅ ላይ የተጠቀመችው ስም ሌላ ነው። አዮዴሌ ወደ ማሌዥያ ለማቅናት በሊቢያ በኩል ነበር የተጓዘችው። ከረጅምና አድካሚ ጉዞ በኋላ ሊቢያ ስትገባ ግን በጉልበት ሴተኛ አዳሪ እንድትሆን ማዳም በመባል ወደሚጠሩ ሴቶች ቤት ነበር የተወሰደችው። ላቲፋ አዮዴሌ እንዴት ወደ ሊቢያ እንደተጓዘች እንዴት ገልጻለች?
ሃይሉክስ እያሉ ነው የሚጠሩት። በእነዚህ ሃይሉክሶች ውስጥ ነው የሚያስቀምጡን። ከኋላ 24 ሰዎች፣ ከፊት ደግሞ 8 ሰዎች ይቀመጣሉ። መልኩ ነው ተጣጥፈን የምንቀመጠው። ሴቶቹ ምንም አይነት ጥያቄ እንዳንጠይቃቸው በሌላ ሃይሉክስ ነው የሚጓዙት።
ላቲፋ ዮዴሌ እንኳን ማሌዥያ ልትደርስ ቀርቶ ተሳክቶላት እስክታመልጥ ድረስም ለአራት ዓመታት በሊቢያ በወሲብ ባርነት ውስጥ አገልግላለች። የናይጄሪያ ብሔራዊ የህገ ወጥ ሰዎች ዝውውር ማስቆሚያ ተቋም እንደ አውሮፓን አቆጣጠር በ2019 ዓ.ም በዚህ ወንጀል ተጠርጥረው ከታሰሩ ሰዎች መካከል ግማሽ ያህሉ ሴቶች ናቸው ይላሉ። በአብዛኛውም በዚህ ስራ ላይ የተሰማሩትና ማዳም በመባል የሚጠሩት እድሜያቸው ጠና ያሉ ሴቶች ሲሆኑ ወጣት ሴቶችን በማማለል ወደ እዚህ ስራ ይጠራሉ። ጆሳህ ኤምሮሌ የተቋሙ ክንፍ ናቸው።
Everybody is actually involved, both men and women.
ወንዶችም ሴቶችም ሁሉም በዚህ ተሳታፊ ናቸው። ነገር ግን ዓለም አቀፉን የወሲባዊ ብዝበዛ መረብ ካየነው ሴቶቹ ናቸው ዋነኛዎቹ ጥቃት አድራሾች። ብዙ ጊዜ ማዳም ነው የሚባሉት። ነገር ግን እነዚህ ሴቶች ወንዶች እነዚህን ሰዎች እንዲያመጡላቸው ይቀጥራሉ።
ኤስተር አፎር እሷም እውነተኛ ስሟ አይደለም በህገ ወጥ ዝውውር ወደ ሊቢያ ተጉዛለች። ከሁለት ዓመት የወሲብ ግርድና ወይም ባርነት በኋላ ወደ አንድ ካቶሊክ ቤተክርስቲያን በማምለጥ ልትሸሽ ችላለች። ከዛ በኋላም ዓለም አቀፉ የፍልሰተኞች ተቋም ወደ ናይጄሪያ የመለሳት ሲሆን ሀገሯ ስትደርስ የአምስት ወር ነፍሰ ጡር ነበረች።
In Libya, abortion is like a crime. You go to prison for it.
በሊቢያ ጽንስ ማቋረጥ ወንጀል ነው። ስትፈጽም ከተገኘህም ለእስር ልትዳረግ ትችላለህ። በተጨማሪም ጽንስ ለማቋረጥ የሚሆን በቂ ገንዘብ አልነበረኝም። አንዳንዴ ታዲያ እያየኋት አለቅሳለሁ።
የናይጄሪያ ብሔራዊ የህገወጥ ሰዎች ዝውውር ማስቆሚያ ተቋም ናፕቲፕ በናይጄሪያ ምን ያህል ሴቶች ለወሲብ ባርነት እንደተጋለጡ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬውን መሰናዷችንን እዚህ ላይ ፈጸምን። ደህና ደሩ።